ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። ፍርድ ቤት በነ ቀሲስ በላይ መኮንን ላይ የክስ መመስረቻ የ15 ቀን ጊዜ ሰጠ።
ክስ መመስረትን ብቻ 15 ቀን ሰጠኝ የሚል ክርክር አንስቷል። ያም የሆነበት ምክንያት ደግሞ ከ10 አመት የሚያስቀጣ የወንጀል ድርጊት ስለሆነ በቂ ጊዜ ሊሰጠን ይገባል የሚል ክርክር አነሱ። በእኛ በኩል ደግሞ የሙስና ወንጀልን የሚሸፍን አይደለም ለሶስቱም ተጠርጣሪዎች ማለት ነው። የኛ ደንበኛ በቦታው ላይ ተገኙ ነው የኛም ክርክር።
ከተጠርጣሪ ጠበቆች አንዱ የሆኑትና የጠበቃና የህግ አማካሪ ብርሃኑ በጋሻው ናቸው። ይህንና ሌሎችንም ዓለም አቀፍና የሀገር ውስጥ ዘገባዎችን ይዘን መጥተናል። ሐሙስ ሚያዝያ 24 2016 ዓ.ም ክብራትና ክብራን ጤና ይስጥልኝ፣ እንደምን አመሻችሁ። ሳስተናግዳችሁ የማመሻው እንግዲህ ወሌ ነኝ። ለዓለም ዜናው አስማማው ነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የምትቆጣጠርልን ብራር ኃይሉ ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voenews ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ አድማጮቻችንና ተመልካቾቻችን፣ የሰዓቱን ዜናዎች የማሰማችሁ አስማማየ ነው ነኝ። በቅድሚያም አርስቶችን ስንመለከት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ሰብሳቢና ዋና ጸሐፊ ዛሬ መታሰራቸው፣ በኬንያ ከባድ ዝናብ ባስከተለው ጎርፍ የሞቱ ሰዎች ቁጥር 188 ስለመድረሱና ኮሎምቢያ ከእስራኤል ጋር ዲፕሎማሲያዊ ግንኙነቷን እንደምታቋርጥ ማሳወቋ የሰዓቱ አበይ ዜናዎች ናቸው። ወደ ዜናዎቹ ሳልፍ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ሰብሳቢ ሊቀ ትጉሃን ቀሲስ ዶክተር ሙልጌታ ስዩምና የማህበረ ቅዱሳን ዋና ጸሐፊ መምህር ዋሲዩም በላይ ዛሬ ሚያዝያ 24 2016 ዓ.ም ከመኖሪያ ቤታቸው በጸጥታ አካላት ተወስደው መታሰራቸውን ማህበሩና ቤተሰቦቻቸው ገለጹ። ማህበሩ በፌስቡክ ገጹ ላይ ባወጣው መረጃ ሁለቱ የማህበሩ መሪዎች ሜክሲኮ የሚገኘው ፌዴራል ፖሊስ የወንጀል ምርመራ ቢሮ እንደሚገኙና መኖሪያ ቤታቸው መፈተሹን ገልጿል። የሊቀ ትጉሃን ቀሲስ ዶክተር ሙልጌታ ስዩም ባለቤት ወይዘሮ አይናለም እና ዋና ጸሐፊ መምህር ዋሲዩም በላይ ባለቤት ወይዘሮ ዘውድነሽ አዱኛ አመራሮቹ በዛሬው ዕለት ከቤታቸው ተወስደው መታሰራቸውን ለአሜሪካ ድምጽ አረጋግጠዋል። ባለቤታቸው ዛሬ ጠዋት ከቤት ሲወሰዱ በቦታው እንዳልነበሩ የተናገሩት ወይዘሮ አይናለም የባለቤታቸው መታሰርን ከልጆቻቸው መስማታቸውን ተናግረዋል። እስከ ምሽት ድረስም እርሳቸውም ሆኑ ሌላ የቤተሰብ አባል ዶክተር ሙልጌታን እንዳላዩቸውም ተናግረዋል። የመምህር ዋሲዩም በላይ ባለቤት ወይዘሮ ዘውድነሽ ቢሆኑ ባለቤታቸው መታሰሩን ከማረጋገጥ ውጪ ተጨማሪ መረጃም አልሰጡንም። አድማጮች፣ በዚህ ዘገባ ላይ ተጨማሪ መረጃ ይዘን የምንመለስ ይሆናል። ኬንያ ውስጥ እንደ አውሮፓውያን አቆጣጠር ካለፈው መጋቢት ጀምሮ በደረሰው አውዳሚ የጎርፍ መጥለቅለቅ አደጋ የሞቱ ሰዎች ቁጥር 188 መድረሱን የሀገር አስተዳደር ሚኒስቴሩ ዛሬ አስታወቀም። እስካሁን ያልተገኙ በርካታ ሰዎች መኖራቸውንም ሚኒስቴሩ አክሎ አስታውቋል። በኬንያና በሌሎች የምስራቅ አፍሪካ ሀገሮች በተከታታይ የጣለው ከባድ ዝናብ የብዙ ሰዎች ሕይወት ከማጥፋቱም ሌላ ባስከተለው የከፍታ ቦታዎች መናድ ነዋሪዎችን ካለመጠጊያ አስቀርቷል። መንገዶችን፣ ድልድዮችና ሌላም የመሠረተ ልማት አውታሮችንም አውድሟል። የኬንያው የአገር አስተዳደር መግለጫ እንዳለው በጎርፉ አደጋው 125 ሰዎች የተጎዱ ሲሆን 90 ሰዎች የደረሱበት አልታወቀም። ትናንት ረቡዕም በዝነኛው የማሳይ ማሪያ ዱር አራዊት ፓርክ አካባቢ በጣለው ዝናብ ምክንያት አቅራቢያ ያለው ወንዝ ሞልቶ በመጥለቅለቁ 100 ጎብኚዎች ጨምሮ በርካታ ሰዎች መውጫ አጥተዋል። የእርዳታ ሰራተኞች በአየርና በየብስ 90 ሰዎችን ለማውጣት እንደቻሉ የሚኒስቴሩ መግለጫ አመልክቷል። የኬንያ ፕሬዝዳንት ዊሊያም ሩቶ የጦር ሰራዊቱ የጎርፍ አደጋ ላይ ባሉ አካባቢዎች የሚኖሩ ሰዎችን በሙሉ እንዲያወጣ ያሰማራሉ ያሉ ሲሆን፣ ተቃዋሚ ፖለቲከኞችና ተሟጋች ቡድኖች በበኩላቸው የሩቶ መንግስት የጎርፍ አደጋ እንደሚከሰት ማስጠንቀቂያ ቢደርሰውም በአግባቡ አልተዘጋጀበትም በማለት ወንጅሏል። ሁማን ራይትስ ዎች ዛሬ ባወጣው መግለጫ የኬንያ መንግስት በአየር ንብረት ለውጥ ሳቢያ ከሚደርሱ አደጋዎች ህዝቡን የመጠበቅ ኃላፊነት እንዳለበት አሳስቧል። ዩናይትድ ስቴትስና ብሪታንያ የኬንያ የጎርፍ ሁኔታን አስመልክተው ዜጎቻቸው ጥንቃቄ እንዲያደርጉ አሳስበዋል። በሎስ አንጀለስ የካሊፎርኒያ ዩኒቨርሲቲ ግቢ ፍልስጤማውያን በመደገፍ የተሰበሰቡትን ተቃዋሚ ሰልፈኞች ፖሊስ መበተን ጀመረ። ሎስ አንጀልስ ከተማ በሚገኘው የካሊፎርኒያ ዩኒቨርሲቲ ግቢ ድንኳን ተክለው የሰፈሩትን የፍልስጤማውያን ደጋፊ ተቃዋሚ ሰልፈኞችን ፖሊስ እየበተነ ነው። ፖሊሶቹ ተቃዋሚ ሰልፈኞች ስፍራው እንዲለቁ ትዛዝ ከሰጡ በኋላ ሰልፈኞቹ ያቆማቸውን አጥሮች እያፈረሱ ብዙዎችን በቁጥጥር ስር አውሏቸዋል። የፖሊስ እርምጃ ለበርካታ ሰዓታት የቀጠለ ሲሆን መጀመሪያ ላይ የተቃዋሚዎቹ ድንኳኖች አቅራቢያ ከቆሙ በኋላ ለአጭር ጊዜ ገፍተው ወዲያውን ሲያፈገፍጉ ተቃዋሚ ሰልፈኞቹ በሆታጅቧቸዋል። ከአንድ ሰዓት በኋላ የተላከው ብዛት ያለው የፖሊስ ኃይል የተቃዋሚዎቹን አጥሮችና ድንኳኖችን አፈራርሷል። የብረት ቆብና ፊት መሸፈኛ የለበሱትና ቆመጥ ያዙ ተቃዋሚዎቹን እየገፈተሩ ማስወጣት ሲጀምሩ ዩኒቨርሲቲው እስራኤልን በሚደግፉ ድርጊት ከመሳተፍ እንዲርቅ በመጠየቅ የተሰበሰቡት ተቃዋሚ ሰልፈኞች ይህ ሰላማዊ ሰልፍ ነው በማለት መፈክር አሰምቷል። የካሊፎርኒያ ዩኒቨርሲቲው ተቃውሞ በአገሪቱ ዙሪያ ፍልስጤማውያን በመደገፍ እየተካሄዱት ካሉ የተቃውሞ ሰልፎች አንዱ ሲሆን በብዙ መቶዎች የሚቆጠሩ ሰዎችም ታስረዋል። በኒው ሃምሻየር ግዛት ዳርትመዝ ኮሌጅ ደግሞ ትናንት ረቡዕ ማታ ፖሊሶች የተቃዋሚ ሰልፈኞች ድንኳኖችን ያነሱ ሲሆን የታሰሩ ሰዎችም አሉ። ቴክሳስ ዳላስ ከተማ በሚገኘው የቴክሳስ ዩኒቨርሲቲም ፖሊሶች ተመሳሳይ እርምጃ ወስደው በትንሹ 17 ሰዎች አስረዋል። በኒውዮርክ ፎርደም ዩኒቨርሲቲም ቢያንስ 15 ሰዎች ታስረዋል። በሚኒሶታ ዩኒቨርሲቲም የተቃውሞ ሰልፍ አስተባባሪዎች ትናንት ከዩኒቨርሲቲው ተጠባባቂ ፕሬዚዳንት ጋር መነጋገራቸውን ገልጸው ተቃውሟቸውን እንደሚቀጥሉ ተናግረዋል። በኒውዮርክ የኮሎምቢያ ዩኒቨርሲቲ አስተዳዳሪዎች እየተገባደደ ያለው የትምህርት ሴሚስተር በርቀት እንደሚካሄድም ትናንት አስታውቋል። ፖሊሶች ከትናንት በስቲያ ማክሰኞ በዚያ ድንኳን ተክለው የሰፈሩትን የተቃውሞ ሰልፈኞች የበተኑ ሲሆን 300 የሚሆኑ ሰዎችንም አስረዋል። ይህ በእንዲህ እንዳለ ትናንት ረቡዕ በፍልስጤም አገረ መንግስት ጉዳይ በተካሄደ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ስብሰባ ላይ የእስራኤል አምባሳደር ባደረጉት ንግግር የተማሪዎችን ተቃውሞ አውግዘዋል። ሐማስ ትምህርት ቤቶች ውስጥ እንደሚደበቅ እናውቃለን። ያላወቅነው የሚደበቀው ጋዛ ውስጥ ባሉ ትምህርት ቤቶች ብቻ ሳይሆን ዩናይትድ ስቴትስ በሚገኙ ሃርቫርድ እና ኮሎምቢያ በመሳሰሉ ምርጥ ዩኒቨርሲቲዎች ጭምር መሆኑን ነው ብለዋል። የዋይት ሃውስ ቃል አቀባይ ካሪን ጃፒየር በበኩላቸው ለጋዜጠኞች በሰጡት ቃል ሕግ ባከበረና በሰላማዊ መንገድ እስከተካሄደ ድረስ ሰዎች ሰላማዊ የተቃውሞ ሰልፍ ማድረግ መብታቸው ነው ብለዋል። የባይደን አስተዳደር ምንም አይነት ጸረ ሴማዊ ንግግርና ጥላቻ እንደሚቃወም ቃል አቀባዩዋ አክለው ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ረቡዕ በኢየሩሳሌም ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ተወያይተዋል። ብሊንከን ጠቅላይ ሚኒስትሩን ያነጋገሯቸው እስራኤል በጋዛ በሐማስ ታጣቂዎች ላይ በምታካሄደው ጦርነት የተኩስ አቁም ስምምነት ላይ እንዲደረስ ዝርዝር ጉዳዮችን ለመፍታት ጥረቱ በቀጠለበት በዚህ ወቅት ነው። የዩናይትድ ስቴትስ የውጭ ቃል አቀባይ ማቲው ሚለር ብሊንከን የተኩስ አቁም እንቅፋት እየሆነ ያለው ሐማስ ነው ሲሉ አጽንኦት ሰጥተው መናገራቸውን ጠቅሰዋል። 7 ወራት በጠጋው ጦርነት ለበርካታ ሳምንታት የተኩስ አቁም ስምምነት እንዲደረግ የቀረበው እቅድ ሐማስ እስካሁን አልተቀበለም። ሐማስ የያዛቸውን ታጋጆች እንዲለቅና ባጸፋው እስራኤል ያሰረቻቸውን ፍልስጤማውያን እንድትፈታ የቀረበላቸውንም ሐሳብ የሐማስ ታጣቂዎች ተግባራዊ አላደረጉም። ብሊንከን ተኩስ አቁም ስምምነት ላይ ሊደረስ ባለመቻሉ ሐማስን ጥፋተኛ ቢያደርጉም ደቡባዊ ጋዛ ራፋ ከተማ ላይ በምድር ጦር ጥቃት ለመክፈት የእስራኤሉ መሪ ያላቸውን ፍላጎት በተመለከተም ዩናይትድ ስቴትስ መቃወሟን እንደምትቀጥል ያሳውቋቸው መሆኑን ማቲው ሚለር አክለው ገልጸዋል። እስራኤል ራፋ ላይ ጥቃት በማካሄድ የሐማስ ታጣቂዎችን ለመደምሰስ እንደምትፈልግ አመልክታለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሐማስ የቀረበለትን የተኩስ አቁም ሐሳብ በመቀበል እቆረቆረለታለሁ ለሚለው የጋዛ ሕዝብ የተሻለ ሁኔታ እንዲመጣ ይፈልግ እንደሆነ ሊወስን ይገባል ብለዋል። ብሊንከን የእስራኤል ፕሬዚዳንት ዮሳክ ሄርዞግንም ያነጋገሩ ሲሆን አሁንም ወደፊትም የዓለም አቀፍ ማህበረሰብ ቅድሚያ ትኩረት ታጋቾችን ማስለቀቅ መሆን አለበት ሲሉ ሄርዞግ ተናግረዋል። ብሊንከን ፕሬዚዳንቱ ካነጋገሩ በኋላ በጋዛ የተያዙ ታጋቾች እንዲለቀቁ በመጠየቅ በስፍራው የነበሩ ሰላማዊ ሰልፈኞችን አነጋግረዋል። በደቡብ አፍሪካ ዋና ከተማ ኬፕ ታውን በመቶች የተቆጠሩ ሰዎች ለፍልስጤማውያን ድጋፋቸውን በመግለጽ ሰልፍ አካሂደዋል። ትናንት የዋለው የሰራተኞች ቀን አጋጣሚ በመጠቀም የድጋፍ ሰልፉን ያካሄዱት ሰዎች ከፍልስጤማውያን ጋር የትግል አንድነታችንን እንገልጻለን የሚሉ ሰሌዳዎችን አንግበዋል። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ በአትሎን ስቴዲየም በተካሄደው የሰራተኛ ማህበራት ኮንግረስ ትዕይንተ ህዝብ ላይም ንግግር አድርገዋል። ፍልስጤም ነጻ እንድትሆን የምንፈልገው ለህዝቡ ያለን ድጋፍ ጠንካራ በመሆኑ ነው ብሏል። የደቡብ አፍሪካ መንግስት የእስራኤል ሐማስ ጦርነት ከመጀመሩ በፊትም የፍልስጤምን ህዝብ በመደገፍና እስራኤልን በመተቸት ድምፁ ሲያሰማ ቆይቷል። እስራኤል በዌስት ባንክና በጋዛ በፍልስጤም ህዝብ ላይ የዘር መድሎ አስተዳደር ትከተላለች የሚለውን ደቡብ አፍሪካ ክስ ታስተባብላለች። ጋዛ ላይ የዘር ማጥፋት በመፈጸም ላይ ነች በሚል ባለም አቀፍ ፍርድ ቤት ያቀረበችባትን ክስም አጥብቃ አስተባብላለች። በመጨረሻም የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ መንግስታቸው ከእስራኤል ጋር ያለውን የዲፕሎማሲ ግንኙነት እንደሚያቋርጥ ትናንት ረቡዕ አስታወቁ። ጋዛ ውስጥ በሚካሄደው የእስራኤል ሐማስ ጦርነት ምክንያት ሀገራቸው ከዛሬ ሐሙስ ጀምራ ከእስራኤል ጋር ያላትን የዲፕሎማሲ ግንኙነት እንደምታቋርጥ መሆኑን ፕሬዝዳንቱ አስታውቋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ጋዛ ውስጥ ያለውን የከበደ ሰብአዊ ቀውስ ለማቃለል እስራኤል እርምጃ እንድትወስድ መጠየቃቸውም ይታወሳል። መመዘን የሚችል ተጨባጭ እርምጃ ስራ ላይ የማታወል ከሆነ ዩናይትድ ስቴትስ የቅርብ አጋሯ አልሆነችም የምትሰጠውን እርዳታ ላይ ቅድመ ሁኔታ ሊቀመጥ እንደሚችልም ፕሬዝዳንቱ አሳስበው ነበር። ዋሽንግተን እስራኤል በወሰደቻቸው እርምጃዎች ረክታ እንደሆነ ለመግለጽ ያልፈለጉት እስራኤል ባለፉት ሁለት ተኩል ሳምንታት ትልቅ እርምጃ ወስዳለች፣ ሁንም አሁን መቀጠል ይኖርባታል ሲሉ ለጋዜጠኞች ተናግረዋል።
አስማማው የነውን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማምሻው እንግዲህ ለነኝ። ስርጭቱን ከስቱዲዮም ተቆጣጥረልን ብራን ኃይሉ ነች። የዘገባዎቹን ምስልና ድምጽ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ ድረገጽ አሰናጃችን አበባየው ገበያው ነች። የምሽቱ ዋና አዘጋጅ ደግሞ ጽዮን ግርማ። ወደ ምሽቱ አብይ ርዕስ ዘገባችን ከማለፋችን በፊት ቆየት ብሎ ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ።
አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች። ለምሳሌ ኢትዮጵያን ውስጥ የደራሽ ብሔር የሚባሉ አሉ። ኢትዮጵያ ውስጥ የደራሽ ብሔሮች አሁን ከኢትዮጵያ ቅኝቶች ናቸው።
በኢትዮጵያና በአሜሪካ የሁለትዮሽ ግንኙነት ጃዝ ሙዚቃ የነበረውንና ያለውን ሚና በተመለከተ በአሜሪካ ኤምባሲ ከተሰናዳ ዝግጅት ላይ የተቀነጨበ ነው። በሁለተኛው አጋማሽ የባህልና ማህበረሰብ መሰናዶ ላይ ሙሉን ታገኛላችሁ። አሁን ወደ ምሽቱ አብይ ርዕሳችን እናልፋለን። ፍርድ ቤት በነ ቀሲስ በላይ መኮንን ላይ የክስ መመስረቻ የ15 ቀን ጊዜ ሰጠ ይላል የምሽቱ አብይ ርዕስ ዘገባችን። አቃቤ ሕግ የፖሊስን የምርመራ መዝገብ ተመልክቶ ክስ ለመመስረት የጠየቀው የ15 ቀን ጊዜ ተፈቅዶለታል። ሊቀ አእላፍ ቀሲስ በላይ መኮንንን ጨምሮ ሐሰተኛ ሰነድ በመጠቀም ከ6 ሚሊዮን ዶላር በላይ ለማውጣት ሙከራ በማድረግ የተጠረጠሩት ሶስት ግለሰቦች ዛሬ ሐሙስ ለሶስተኛ ጊዜ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ጊዜ ቀጠሮ ችሎት ቀርበው ክርክር ተደርጓል። አቃቤ ሕግ ሊቀ አእላፍ ቀሲስ በላይንና አብረዋቸው የታሰሩ ሁለት ግለሰቦችን በከባድ የሙስና ወንጀል መጠርጠሩን ለችሎቱ ገልጿል። የተጠርጣሪዎቹ ጠበቆች በበኩላቸው የአቃቤ ሕግ የተጨማሪ ጊዜ ሳያስፈልገው ክስ መስርቶ መቅረብ እንደነበረበት ገልጸው ደንበኞቻቸው በዋስ እንዲለቀቁ ጠይቀዋል። ኬኔዲ አባተ ከጠበቆች አንዱ የሆኑትን ጠበቃና የሕግ አማካሪ ብርሃኑ በጋሻውን አስተያየት አካቶ ተከታዩን ዘገባ አዘጋጅቷል።
የዛሬው ችሎት የተቀጠረው በጠቅላይ ቤተ ክህነት ጽህፈት ቤት ምክትል ስራ አስኪያጅ ሊቀ አእላፍ ቀሲስ በላይ መኮንን እንዲሁም ያሬድ ፍስሐና ዳባ ገናና በተባሉ ሹፌራቸውና አጃቢያቸው ላይ ፖሊስ ለሁለተኛ ጊዜ በፍርድ ቤቱ በተሰጡት ሰባት የምርመራ ቀናት ውስጥ ያከናወነውን ምርመራ ለመመልከት ነበር። መርማሪ ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ሕግ መላኩን በዛሬው ችሎት ላይ ገልጿል። መዝገቡ የደረሰው በዛሬው ዕለት እንደሆነ የገለጸው አቃቤ ሕግም የክስ መመስረቻ የ15 ቀን ጊዜ ሊሰጠው ጠይቆ ከተጠርጣሪ ጠበቆች ጋር ክርክር ተደርጓል። ከተጠርጣሪ ጠበቆች አንዱ ጠበቃና የሕግ አማካሪ ብርሃኑ በጋሻው ስለ ችሎቱ ውሎ አስተያየታቸውን ሰጥተውናል።
አቃቢ ሕግ ምንድነው ጠርጥር ያለው የሚለው የሙስና አዋጅን ጠቅሶ ክስ መመስረት እንድችል 15 ቀን ይሰጠኝ የሚል ክርክር አንስቷል። ያም የሆነበት ምክንያት ደግሞ ከ10 ዓመት የሚያስቀጣ የወንጀል ድርጊት ስለሆነ በቂ ጊዜ ሊሰጠን ይገባል የሚል ክርክር አነሱ። በእኛ በኩል ደግሞ የሙስና ወንጀልን የሚሸፍን አይደለም ሶስቱም ተጠርጣሪዎች ማለት ነው። የኛ ደንበኛ በቦታው ላይ ተገኙ ነው የኛም ክርክር። የተገኙበት ምክንያት ደግሞ ያንን አካውንት ትክክለኛ ነው ትክክለኛ አይደለም የሚለው ለማጣራት ነው። እሳቸው ያንን ሰነድ ሐሰተኛ ይዘው መጥተው ለመገልገል አይደለም። ሁለተኛና ሶስተኛ ተከሳሾች ደግሞ ሹፌርና አብሯቸው የነበሩ ናቸው። እነሱ ደግሞ ይሄ ድርጊት ተፈጸመ በተባለበት አፍሪካ ህብረት ውስጥ ግድ ውስጥም ያልነበሩ ናቸው፣ ውጭ የነበሩ ናቸው። ስለዚህ የነሱ ዋስትና መብት ተጠብቆላቸው ውጭ ሆነው መከራከር ይገባቸዋል። እሳቸውም ቢሆን ደግሞ በቦታው ላይ ይሄ ድርጊት መፈጸሙ ሲያውቁ ለፖሊስ የጠቆሙት እሳቸው ናቸው። በተጨማሪም ደግሞ ይሄ ከአፍሪካ ህብረት ከሚገኘው የኢትዮጵያ ንግድ ባንክ ሊወጣ ነበር ተብሎ የታሰበው ዶላርን እሳቸው አልጻፉም፣ ፈርሞ አላዘጋጁም፣ በእሳቸው ስም የተጻፈም አይደለም። ስለዚህ የተጠቀሰው አሁን ጅማ አይሸፍንም፣ ክስ መመስረቻን ጊዜ ሊሰጥ አይገባም ብለን ሙግት አደረግን።
ችሎት የቀረቡ 6 የተጠርጣሪ ጠበቆች ባነሱት ክርክር ደንበኞቻችን ወንጀለኛ መሆናቸው ገና ባልተረጋገጠበት ሁኔታ ዋስትና ሊከለከሉ አይገባም በማለት ተከራክረዋል። አቃቤ ህግ በምርመራ ወቅት ተሳትፎ እንዳለው ጠቅሰው የሚያውቀውን መዝገብ ተመልክቶ ክስ ለመመስረት ተጨማሪ 15 ቀን ጊዜ አያስፈልገውም፣ ክሱን አዘጋጅቶ መቅረብ ነበረበት ብለዋል። አቃቤ ህግ በመላሹ ባቀረበው መከራከሪያ ደግሞ መስሪያ ቤቱ በምርመራ ወቅት ለፖሊስ ድጋፍ ከማድረግ ያለፈ ተሳትፎ እንደሌለው በመጥቀስ በመሸኛ ዛሬ ደረሰኝ ያለውን የምርመራ መዝገብ ተመልክቶ ክስ የሚመሰርትበት ጊዜ እንደሚያስፈልገው አመልክቷል። ጠበቆች ባነሱት ሌላ መከራከሪያ ሐሰተኛ በተባለው ሰነድ ላይ የሶስቱም ተጠርጣሪዎች ስም እንዳልተጠቀሰ ገልጸው ይህም በወንጀል የማያስጠረጥራቸው ነው ሲሉ ተከራክረዋል። ዲቃላፍ ቀሲስ በላይ የሃይማኖት አባት መሆናቸውን የልማት ስራ አስተባባሪና ቋሚ አድራሻ ያላቸው ወደፊት ከተፈለጉ በማንኛውም ሰዓት ሊቀርቡ የሚችሉ መሆናቸውን በመጥቀስ ሁለተኛና ሶስተኛ ተጠርጣሪዎች ደግሞ በጉዳዩ ላይ ምንም ተሳትፎ የሌላቸው ናቸው በማለት ዋስትና እንዲፈቀድላቸው ጠይቀዋል። አቃቤ ሕግ በበኩሉ ከ10 ዓመት በላይ ሊያስቀጣ በሚችል ከባድ የሙስና ወንጀል መጠርጠር ዋስትና የሚያስከለክል መሆኑ ህጋዊና ስነ ስርዓታዊ ነው ሲል ተከራክሯል። የግራ ቀኝ ክርክሩን ያደመጡት የጊዜ ቀጠሮ ችሎቱ ዳኛ አቃቤ ሕግ የጠየቀውን 15 ቀን የክስ መመስረቻ ጊዜ ፈቅደው ችሎት መልስ ሆኗል። የአፍሪካ ህብረት ጉዳዩን በማስመልከት ከትናንት በስቲያ ማክሰኞ ባወጣው መግለጫ በኢትዮጵያ ንግድ ባንክ ካለው የህብረቱ ሂሳብ 6,500,000 ዶላር ለማጭበርበር የተደረገ ሙከራ መክሸፉን አስታውቋል። የአፍሪካ ህብረት ተቀጣሪ ያልሆነ ግለሰብ ለግንባታና ለውሃ ቁፋሮ ስራዎች በሚል የተጭበረበረ የክፍያ ትዕዛዝ ገንዘቡን ከህብረቱ የኢትዮጵያ ንግድ ባንክ ሂሳብ ለማውጣት ሞክሯል ሲል አመልክቷል። የኢትዮጵያ ንግድ ባንክ ሰራተኞችና የህብረቱ የፋይናንስ ዲፓርትመንት የማጭበርበር ሙከራውን በተሳካ ሁኔታ በማክሸፍ ሊደርስ የሚችለውን ኪሳራ በማስወገድ ወስደዋል ያለውን ፈጣን እርምጃ እንደሚያደንቅም ገልጿል። ድርጊቱ የተፈጸመው ሚያዝያ 7 ቀን በኢትዮጵያ መዲና አዲስ አበባ በሚገኘው የአፍሪካ ህብረት ዋና መስሪያ ቤት ቅጥር ግቢ የኢትዮጵያ ንግድ ባንክ ቅርንጫፍ መሆኑን ህብረቱ ገልጾ የኢትዮጵያ የጸጥታ አካላት ተጠርጣሪዎችን ለይተው ጉዳዩ በህግ ሂደት ላይ እንደሚገኝ አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከወር በፊት ከታገቱት 12 ህጻናት 8ቱ መለቀቃቸውን የጋምቤላ ክልል ማስታወቁ የመጀመሪያው የትንታኔ መጽሔት ዝግጅታችን ነው። በጋምቤላ ክልል ጆር ወረዳ ከአንድ ወር በፊት በታጣቂዎች በተፈጸመ በተባለ ጥቃት 51 ሰዎች መገደላቸውንና 12 ህጻናት ታግተው መወሰዳቸውን የገለጸው የወረዳው አስተዳደር ከታገቱት ህጻናት እስካሁን 8ቱ መለቀቃቸውን አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በጥቃቱ የሰዎች ህይወት ማለፉንና የንብረት ጉዳት ማጋጠሙን የሚያሳዩ መረጃዎች እንደደረሰው ጉዳዩን ማጣራትም እንደጀመረ ገልጿል። ከግጭቱ ጋር በተያያዘ የተፈናቀሉ 6100 ሰዎች በቂ እርዳታ እየደረሳቸው እንዳልሆነ የጆር ወረዳ አስተዳዳሪ አቶ ኡመድ ኦባንግ ለአሜሪካ ድምፅ ተናግረዋል። በአካባቢው ያለው የትራንስፖርት ችግር በሰብአዊ እርዳታ ስርጭት ላይ እንቅፋት መፍጠሩን አስተዳዳሪው ተናግረዋል። የክልሉ አደጋ ስጋት ስራ አመራር ቢሮ በበኩሉ እስካሁን ድረስ ለተፈናቃዮች የምግብ እርዳታ እየቀረበ መሆኑን ገልጾ ምግብ ነክ ያልሆኑ ድጋፎች ደግሞ በሚቀጥለው ሳምንት እንደሚደርሳቸው ጠቁሟል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
ባለፈው መጋቢት 26 ቀን 2016 ዓ.ም በጋምቤላ ክልል በጆሮ ወረዳ ታጣቂዎች ባደረሱት ጥቃት 736 ቤቶች መቃጠላቸውንና 6100 ሰዎች መፈናቀላቸውን የክልሉ ባለስልጣናት አስታውቀዋል። የጆሮ ወረዳ አስተዳዳሪ አቶ ኡመድ ኡባንግ ለአሜሪካ ድምጽ በሰጡት ቃለ መጠይቅ በጥቃቱ ታግተው የተወሰዱ ህጻናትም እንደነበሩ አስታውሰው እስካሁን በተደረገ ጥረት የተወሰኑትን ማስመለስ መቻሉን ተናግረዋል።
ህጻናት ድረስ ይዘረፉዋል።
ህጻናት ምን ያህል ነበር የታገቱት?
ሁለት ነበር። አሁን በእጃችን 8 ደርሷል። አራት ይቀራል።
ከ12ቱ 8ቱ ተመልሰዋል።
የጋምቤላ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ አቶ ጋድቤል ሙን ደግሞ በጥቃቱ የሰዎች ህይወት ማለፉን አውስተዋል።
ይቆጥሏሉ ይሞቷሉ። ወደ ብዙ ሰው ነው፣ ወደ 51 ሰው ህይወቱ አልፏል።
በኢትዮጵያ ሰብአዊ መብቶች ኮሚሽን የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ አቤል አዳነ በበኩላቸው
ኮሚሽኑ በዚህ በተባለው ጆር ወረዳ ላይ በደረሰ ጥቃት ሰዎች መሞታቸውን ከዛም የዘለለ ሌሎች ጉዳቶች መድረሳቸውን መረጃዎች ከደረሰን በኋላ በስፍራው በመገኘት የመረጃና ማስረጃ ማሰባሰብ ስራዎችን እያከናወንን ነው በአሁኑ ሰዓት የምንገኘው። በቅርብ ጊዜ ውስጥ ይህ ስራ ከተጠናቀቀ በኋላ የደረስንበትን የመጨረሻ ውጤት ያገኘናቸውን ግኝቶች ይፋ እናደርጋለን ማለት ነው።
ከተባለው የታጣቂዎች ጥቃት ጋር በተያያዘ የተፈናቀሉት 6100 ሰዎች በቂ እርዳታ ያገኙ እንዳልሆነ በአኝዋ ዞን የጆሮ ወረዳ አስተዳዳሪው አቶ ኡመድ ኡባንግ ይናገራሉ።
አሁን በቂ አይደለም። በቆሎ ዱቄት በፊት መጥቷል። አሁን በቆሎ ተከፋፍሎላቸዋል። ዱቄት የለም። ድስት፣ ብረትና ማንኪያ አሁን እየደረሰላቸው አይደለም። አሁን ተቸግረናል። ድጋፍ በጣም ያንሳል። አደጋ መከላከል አሁን ያደረገ ያለ እንቅስቃሴ በጣም ነሳ።
የሚመጣውን እርዳታ ለተረጂዎች ለማድረስም የትራንስፖርት ችግር መኖሩን ያመለክታሉ።
ትራንስፖርት ችግር አለ፣ ነዳጅም ችግር አለ። ምክንያቱም አሁን እኛ የምንጠቀው በሞተር ጀልባ ነው።
በሞተር ጀልባ ነው። ስለዚህ የነዳጅ እጥረትም አለ።
አንድ መኪና አሁን ከመጨራሽ ጨዳ ውስጥ ቀርቷል። አሁን ሎደር እየፈለግን ነው እንድናወጣ።
የጋምቤላ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊው አቶ ጋድቤል ሙን በበኩላቸው ለተፈናቃዮቹ በ2 ሚሊዮን ብር ወጪ የምግብና ሌሎች ድጋፎች እንደቀረቡላቸው አስታውቀዋል።
መጀመሪያ ክልሉ መንግስት የተወሰነ ለጆር 2 ሚሊዮን ተመደበ። በኪሎ ደረጃ 860 ኩንታል በቆሎ ነው ድጋፍ የሰጠው እና 120 ሸራ 320 ጅባ 10 ኩንታል ሜትሪክ እና 30 ኩንታል ብሎኬ እና ሌሎቹ በአይነቱ ድጋፍ ተደርግላቸዋል።
በየብስ ትራንስፖርት ተደራሽ ላልሆኑ ተረጂዎች እርዳታውን በሞተር ጀልባ ለማድረስ የነዳጅ እጥረት መኖሩን የገለጹት አቶ ጋድቤል የዚህ ምክንያቱ በክልሉም ተመሳሳይ ችግር በመኖሩ እንደሆነ አስረድተዋል። ምግብ ነክ ያልሆኑ ሌሎች ቁሳቁሶች ግን በሚቀጥለው ሳምንት እንደሚደርሳቸው ጠቁመዋል። ለጋምቤላ ክልል ተፈናቃዮች በቂ እርዳታ አለመድረሱን የተናገሩት አቶ ጋድቤል ሙን በተለይ መጪው ጊዜ የክረምት ወቅት መሆኑን ጠቅሰው ተፈናቃዮቹ መንግስታዊና መንግስታዊ ካልሆኑ ድርጅቶች የበለጠ እገዛ እንደሚሹ አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን እናመሰግናለን። በቀጣዩ ዘገባ ደግሞ ወደ አማራ ክልል እንዘልቃለን። የጎንጂ ቆለላ ወረዳ መምህራን ላለፉት 2 ወራት ደመወዝ እንዳልተከፈላቸው ገለጹ ይላል ዘገባው። በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ላለፉት 2 ወራት ደመወዝ እንዳልተከፈላቸው የገለጹ ከ1000 በላይ የሚሆኑ መምህራን ችግር ውስጥ መውደቃቸውን ተናግረዋል። በወረዳው በሚገኙ 52 የአንደኛ እና ሁለተኛ ደረጃ ትምህርት ቤቶች የሚያስተምሩት መምህራኑ ኑሯቸውን የሚገፉት በወራዊ ደመወዛቸው ብቻ በመሆኑ ዩኒቨርሲቲ ለሚማሩ ልጆቻቸው የሚላክ ገንዘብ ጨምሮ ቤተሰቦቻቸውን ለመደገፍ እንደተሳናቸው ገልጸዋል። በተለይ ለመጪው ዓመት በዓል አስቤዛዎችን ለመግዛት እንደማይችሉ ለአሜሪካ ድምፅ ተናግረዋል። ችግሩ መኖሩን ያመኑት የቆንጂ ቆለላ ዋና አስተዳዳሪ አቶ ጌታቸው ደገፋው በአካባቢው ባለው የጸጥታ ችግር ምክንያት የሂሳብ ሰራተኞች ቢሮ ገብተው ለመስራት ፈቃደኛ ባለመሆናቸው የተፈጠረ መሆኑን አስረድተዋል። በአሁኑ ወቅት ከመምህራን ማህበር ጋር በመነጋገር አዲስ ሰራተኞች ተመድበው ችግሩን ለመቅረፍ ጥረት እየተደረገ እንደሚገኝም አመልክተዋል። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ክልል ሰሜን ጎጃም ዞን ጎንጂ ቆለላ ወረዳ በደህንነት ስጋት ስማቸው በይፍ እንዳይጠቀስ የጠየቁ የጎንጂ ቆለላ አንደኛ ደረጃ ትምህርት ቤት መምህር ካለፈው ወር ጀምሮ የደሞዝ ክፍያ በመቋረጡ ችግር ላይ መውደቃቸውን ነግረውናል።
እንኳን አሁን ላንድያው ተቋርጦ ቀደምም እንኳን የሚመጣው ደሞዝ ይሄኛል ዚግባ ያው ባቀምልክ ስለሚኖር ነው እንጂ ዚግባ የሚባል ኑሮ አይደለም እየተኖረ የነበር የባስ ብሎ አሁን ከዚህ ሁለት ወር መቅረቱ ግን ልጆች አሉን ሌላ ቤተሰብ አለን እናግዛቸው ከዚህ ጋር ተያይዞ በጣም ተቸግረናል አሁን ካለው ወቅት ጋር ተያይዞ።
በዚያው ወረዳ ገረገራ ሁለተኛ ደረጃ ትምህርት ቤት መምህር የሆኑትና ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁ መምህር ባለፉት ሁለት ወራት ደሞዝ ባለመከፈሉ መጪውን የፋሲካ በዓል ያለ ጾም መፍቻ እንደሚያልፉት ተናግረዋል።
አስተማሪው ሌላ የሥራ ዕድል የለውም እቺን የወር ደሞዙን አምኖ ነው እየሰራ ያለ ከጎዳፍ ኑሮ ማለት እቺ ደሞዝ ናት ሌላ የለው። ደረሰብን ችግር ምንድነው? ኤፍ የለም፣ ሳሙና የለም፣ ዘይት የለም፣ ስኳር የለም። አስፈላጊ ነገር በሙሉ ቆሟል። አሁን የሚበላ ነገር ሳይኖር አመት ባላ አይታሰብ። በትንሹ ከደሮ እስከ በግ ነው፣ ከፊሲል በሬ ነው። እኛ ግን አሁን የእንቁላል በላ የለም።
በአማራ ክልል የከተለው ግጭት በክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ችግር መፍጠሩን የተለያዩ የሰብአዊ መብቶች ተሟጋች ድርጅቶች ሲያሳውቁ ቆይተዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው ጥቅምት መጨረሻ ባወጣው ሪፖርቱ በአማራ ክልል አንዳንድ አካባቢዎች በጸጥታ መደፍረስ ሳቢያ የተለያዩ ወረዳዎችን የሚያገናኙ የኤፍስ መጓጓዣዎች በመቋረጣቸው በቁጥር ውስን በመሆናቸው የተነሳ በንግድና በማህበራዊ እንቅስቃሴ ላይ ተጽዕኖ መፍጠሩን ማመልከቱ ይታወሳል። ችግሩ መኖሩን ያመኑት በሰሜን ጎጃም ዞን የጎንጂ ቆለላ ወረዳ አስተዳዳሪ አቶ ጌታቸው ደገፋው በጸጥታ ችግር ምክንያት የሂሳብ ባለሙያዎች ቢሮ ገብቶ ለመስራት ፈቃደኛ ባለመሆናቸው መፈጠሩን አስረድተዋል።
ምንድነው ራሱ ይሳለ ፌሮ ተሰርቶ ወደኛም ጭምር መምጣት ስላለበት ይሄን ሊያደርግ የሚተቋሙ ላይ ሰው ሙሉ በሙሉ ተቋሙ ላይ ያሉ ሰዎች አሉ። ይህን ፍመርሱ የሚባለው እነሱ እንዲመራቸው ውስጥ ያሉች አሁን ቅሬታውን እየተቀበለ ችግሩ እንዲፈታ እያደረገ ያለ አጠቃላይ ያሉ ነገሮች እኛ ጋር ኮንታክት የሚያደርጉ የመምህራን ማህበር አመራሮች ናቸው። ተወክለው እንኳ ይህንን ነገር ደሞዝ ብቻ ለማስከፈል ፍርሃት አለ። እዚህ ጫካ ካለው ቡድን እንዲመቱና ሊገሉና ሊያስሩና አይነት ሀሳብ ጭምር ስላለ ለምን ቴሮ ሰራ ብሎም ጭምር መታሉ የሚል ሀሳብ ጭምር ያላቸው ብዙዎች ስለሆኑ ለዚያ ነው ደሞዛቸው የዘገየባቸው ማለት ነው። ራሱን የቻለ ጊዜያዊ መፍትሄ አሁን እየሰጠን ነው።
ከወቅቱ የጸጥታ ችግር አኳያ ስማቸውን በይፋ እንዳንጠቅስ የጠየቁን የጎንጂ ቆለላ አንደኛ ደረጃ ትምህርት ቤት መምህርና የወረዳው የመምህራን ማህበር አባል መሆናቸውን የገለጹልን አስተያየት ሰጪ በወረዳው ከ1000 በላይ መምህራን በከፋ ችግር ውስጥ እንደሚገኙ አመልክተዋል።
ከአንደኛ እስከ ሁለተኛ ደረጃ 52 ትምህርት ቤት ነው ያለ። መምህራን ብዛት 1182 መምህር ነው ያለ። ይሄ በሙሉ አልተከፈለውም። ባናውቅ ነው ነገር እንደዚህ የተጎላለ መፍትሄ ሊፈጠን አልተቻለም።
የተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንኦቻ ባለፈው ሳምንት አርብ ባወጣው ሪፖርት እንዳስታወቀው በአማራ ክልል በቀጠለው ግጭት በምስራቅና በምዕራብ ጎጃም እንዲሁም በደቡብ ጎንደር ዞኖች ከሚገኙ ትምህርት ቤቶች 89% የሚሆኑት ተዘግተው ይገኛሉ። በአማራ ክልል በትምህርት ገበታ ላይ መገኘት ከሚገባቸው ተማሪዎች 35% የሚሆኑት ከትምህርት ገበታ ውጭ መሆናቸውንም የኦቻ ሪፖርት ጠቁሟል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን እናመሰግናለን። በዚያው በአማራ ክልል እንቆይና የአማራ ብሔራዊ ንቅናቄ አብን ፓርቲ አባል አቶ ጣይር መሐመድ ከአማራ ክልል ባህልና ቱሪዝም ቢሮ ኃላፊነታቸው ተነስተው በሌላ የአብን አባል መተካታቸውን ክልሉ አስታወቀ። አቶ ጣይር ስራቸውን በገዛ ፈቃዳቸው መልቀቃቸውን ቢያረጋግጡም ክልሉ ግን ስራ ላይ ባለመገኘትና በሀብት ብክነት ወቅሶ እንዳነሳቸው ገልጿል። አቶ ጣይር በክልሉ ባሰማው ክስና ወቀሳ ላይ ምላሽ እንዲሰጡን ደጋግመን ብንሞክርም ሊሳካልን አልቻለም። አስማማው የነው ሪፖርቱን ይዟል።
የኢትዮጵያ መንግስትነት ስልጣኑን ያዘው ገዥ ፓርቲ ብልጽግና ስልጣን ማጋራት በሚል ለጥቂት የሌሎች ፓርቲ አባላት የመንግስት ኃላፊነት ቦታዎችን ለተፎካካሪ ፓርቲ አባላት በሰጠበት ወቅት ከአማራ ብሔራዊ ንቅናቄ አብን አባል የተመረጡትና ለአማራ ክልል ባህልና ቱሪዝም ቢሮ ኃላፊነት የተሾሙት አቶ ጣይር መሐመድ ነበሩ። አቶ ጣይር ሰሞኑን ከስልጣናቸው ተነስተው በአቶ መልካሙ ጸጋይ መተካታቸውን የአገር ውስጥና የውጭ መገናኛ ብዙሃን ዘግበዋል። ከሁለት ቀናት በፊት ዜናው እንደተሰማ ስልክ የደወልንላቸው አቶ ጣይር ከስልጣናቸው በገዛ ፈቃዳቸው መልቀቃቸውን ተቆመው ለተጨማሪ ቃለ ምልልስ ለትላንት ቀጠሮ ሰጥተውን የነበረ ሲሆን ተጋግመን ብንደውላቸውም ስልካቸውን ስላላነሱ ልናገኛቸው አልቻልንም። አቶ ጣይር ይህን ሹመት ያገኙት ከሁለት ዓመት ከሰባት ወራት በፊት ሲሆን የአሜሪካ ድምፅ የተመለከተውና በክልሉ ፕሬዚዳንት አቶ አረጋ ከፍያለው የተጻፈው የስንብት ደብዳቤ አቶ ጣይር ከሚያዝያ 11 2016 ዓ.ም ጀምሮ ከስልጣናቸው መነሳታቸውን ይገልጻል። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አየላና ውጤ አቶ ጣይር በግል ምክንያት ከስድስት ወር በፊት መልቀቅ ያስገብተው መልቀቃቸውን ለብዙሃን መገናኛዎች መናገራቸውን ገልጸው አስተያየቱን ተቃውመዋል።
እንግዲህ ክልል መንግስት ያነሳበት ምክንያት በዝርዝር ያነሳው አካል ቢናገር ጥሩ ነበረ። በግል ጉዳያቸው አመልክተው እንደለቀቁ ከወራት በፊት እንዳመለከቱ የተደረገ ነው እየተዘገበ ያለው። ነገር አይደለም። ፈርዛ መጠር አመራር ተነስታ አዲስ የተሾመ ዜና በቂ ነበር። የተነሱበት ምክንያት ዝርዝር ነገር መግባት ውስጥ ባይገባ ጥሩ ነበረ። ከተገባ አይቀር ግን ከጠየቃችሁኝ ትክክለኛው ምክንያት ወደዚህ ተቋም ከመጣሁ አንድ አመት ሆኖኛል። እሳቸው ከኔ አንድ አመት ከስድስት ወር ቀድሞ ነው ቢሮ ኃላፊ የሆኑት። በዚህ አንድ አመት ውስጥ በርካታ ችግሮች ነበሩ። ካለፈው አመት መጨረሻ ጀምሮ ስንገመግብን የቆየ ነው እንደ ተቋም። በአንድ በኩል ተቋሙን ቢሮ ላይ ሆኖ የሚመራው ቢሮ ኃላፊ አልነበረው። እዚህ አይኖርም፣ አይመጡም። ወደ ባህር ዳር ለወራት ያክል ቢሮ ላይ የሉም። ሁለተኛ በሚመጡ ጊዜ የሚፈጸሙ ድርጊቶች ደግሞ የተቋሙን አቅም ለመምረት ምክንያት ከሚዳረጉ ድርጊቶች ስለነበሩ ከበጀት አጠቃቀምን እና ተቋሙን ውጤታማ ሆኖ በመምራት ረገድ በእነዚህ ሁለት ጭብጦች የሚያጠነጥኑ በውስጡ ብዙ መገለጫ ያላቸው ነገሮችን አንስተን እሳቸውን ገምግመናል። እንደሚስተካከሉም ቃል ገብተው ነው አዲሱን በጀት ዓመት የጀመርነው። ነገር ግን ከዛ በኋላ ባያ ይህ ችግር እየተባባሰ ነው ሄደው። ይህ በመሆኑ ምክንያት ክልል መንግስትም በተለያየ መልኩ አሳውቀናል። መጨረሻም ዛሬ በጦር በተካሄደ የክልል ምክር ቤት ጉባኤ ከጉባኤ በፊት የቋሚ ኮሚቴዎች ተቋማት የሚከታተሉ ቋሚ ኮሚቴዎች ባሉበት በዝርዝር ግምገማ ሰጥተናል እና ቋሚ ኮሚቴው ማመኑበት ለክልል መንግስት አሳውቋል። ከዛ በኋላ ክልል መንግስትም ተወያይቶ ከኃላፊነት እንዳነሳቸው እኛ መረጃው ከሰማን ቆይተናል።
አቶ አየለ ቢሮ የአመራር ችግርና የበጀት አጠቃቀም ጉድለት እንዳጋጠመው በመግለጽ የክልሉ መንግስት ጣልቃ ገብነት በደብዳቤ መጠየቃቸውን ገልጸዋል።
ለምሳሌ የባለፈው አመት 2015 በጀት የተቋሙ በጀት በአራት ወር ውስጥ ነው ያለቀው። ከዛ በኋላ ለስምንት ወር ተቋሙ በጀት ሚጣል የለው። ስምንት ወር ሙሉ መደበኛ ስራውን እንኳን ያልሰራ ተቋሙ የነበረ 2015 ይህን እንደ ጉድለት እንደሆነ ምንሰራ ነው ያለፈው አመት ስንገናኝ ለምሳሌ አዲስም ስለሆንኩ ለቀጣይ በጀት አመት እንዳይደገም ነበር። የበጀት አመራር ጉድለቶች አሉ። የዝርዝር ጉዳዮችን አዲስ ነው ያላቅም መለከተው አካል የሚያጣራው ሆኖ ግን በእንደዚህ አይነት መንገድ በጀት አይመራም። የተቋም በጀት ያለው ስናት አመቱ ሙሉ ተቃቅቶ ይመራል እንጂ አራት ወር ጨርሶ ተቋሙን ያክል ስምንት ወር መንጋት ተገቢ አይደለም። በሚቀጥለው በጀት አመት አታረም አለበት። ሁለተኛ የጎደለውን በጀት እንኳን በጋራ እንኳን ክልሉ መንግስት ጠይቆ ስራ እንዳይሰራ እዚህ ተቀምጠው እየመሩ አይደለም። ለሶስት ወር ለአራት ወር ምንም አይነት ኮሚኒኬሽን የላቸው ቢሮ አይመጡም። ከስድስት ወር በላይ ከባይን እንኳ ተያይተናናቅ ያንድ ቢሮ ላሽ መንግስት ይባላሽ ነ መጥተውም አያውቁም። ሰው በግምገማ እንደተነሱ ነው የማውቀው። እሱም ብቻ ሳይሆን በግምገማ ከለመቻት እንዳለፈ መጣራት የሚገባቸው ምርመራ የሚያስፈልጋቸው ኦዲቲንግ የሚያስፈልጋቸው ጉዳዮችን ጠቅሰን ለክልሉ መንግስቱ ደብዳቤ ጽፈናል በእኔ ፊርማ።
አቶ ጣይር መሐመድ በቀረቡባቸው ክስና ውንጀላዎች ዙሪያ ምላሽ እንዲሰጡን ለማድረግ በእጅ ስልካቸው ላይ በመደወልና በጽሁፍ መልእክት በመላክ ዘገባ አየር ላይ እስከዋለበት ድረስ የተለያየ ሙከራ ብናደርግም ሊሳካልን አልቻለም። በሌላ በኩል አቶ ጣሄር አቶ መልካሙ ጸጋዬ የተተኩበትን ዜና በፌስቡክ ገጻቸው ላይ በማጋራት ለአዲሱ ተሿሚ መልካም ምኞታቸውን አስፍረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ወደ ውጪ ዘገባዎች ስናልፍ ዛምቢያ የሙስና ሁኔታዋን እንዳሻሻለች የሚገልጽ ሪፖርት እናገኛለን። ዛምቢያ የአገሮችን የሙስና ደረጃ በሚመድበው ሰንጠረዥ ደረጃዋን ከአስር ዓመታት በኋላ ለመጀመሪያ ጊዜ ማሻሻሏን ትራንስፓረንሲ ኢንተርናሽናል የዛምቢያ አጥኚ ክፍል አስታወቀ። የአገሪቱ ባለሥልጣናት የሕግ የበላይነትና ፍትሐዊነትን በማጠናከር ጸረ ሙስና ትግሉን በቁርጠኝነት ማካሄዳችን ፍሬ ማሳየት ጀምረዋል ይላሉ። ካቲ ሾርት ከዛምቢያ ዋና ከተማ ከሉሳካ ያስተላልፈችውን ሪፖርት ቆንጅታየ ታቀርበዋለች።
የትራንስፓረንሲ ኢንተርናሽናል የዛምቢያ ቢሮ ዋና ስራ አስኪያጅ ሞሪስ ኒያምቤ ለቪኦኤ በሰጡት ቃለ መጠይቅ የሙስና ይዞታ መለኪያ ሰንጠረዡ በዓለም አቀፍ ደረጃ የሚከናወን ወሳኝ ምርምርን የሚመረኮዝ መሆኑን ጠቅሰው በአሁኑ ጊዜ በሀገሮች መንግስታዊ ዘርፍ ውስጥ ያለውን የሙስና ይዞታ ለመመዘን ከየትኛው የሚበልጥ በስፋት በስራ ላይ እንደሚውል አስረድተዋል።
ዛምቢያ በሰንጠረዡ ላይ ደረጃዋን በአራት ነጥብ አሻሽላለች። ሰንጠረዡ ላይ ያለው ደረጃ እንግዲህ ከዜሮ እስከ 100 ነው። ዜሮ ከተሰጠ የሙስና ደረጃ በጣም መጥፎ ደረጃ ላይ ነው ማለት ነው። 100 ከተሰጠ ደግሞ እንደ ሀገር ከሙስና በጣም የጸዳ ነህ። ባለፉት 10 አመታት ዛምቢያ በመጀመሪያ የነበራት ደረጃ እየወረደ ነበር። ከዚያ በኋላ ደግሞ በተለይ በተከታታይ ለ3 አመታት 33% ተሰጠን። አሁን ደግሞ አሻሽለን 37% አገኘን።
ትራንስፓረንሲ ኢንተርናሽናል እንደሚለው በእንግሊዝኛ ኮራፕሽን ፐርሰፕሽን ኢንዴክስ በመጻር CPI የተባለው የሀገሮች ሙስና ሰንጠረዥ የሀገሮችን የመንግስታዊ ዘርፎች የሙስና አድራጎት በሚመለከት በኤክስፐርቶች የሚሰጡ ግምገማዎችንና የህዝብ አስተያየትን ተመርኩዞ ደረጃ የሚሰጥ ሰንጠረዥ ነው። በሙስና ደረጃ መዳቢው ሰንጠረዥ እንደሰፈረው ሙስና ማለት በታማኝነት ሊያገለግሉ የተቀበሉትን ስልጣን ለግል ተጠም አላግባብ ማዋል ማለት ነው። እንደ አውሮፓውያን የዘመን አቆጣጠር በ2023 ዓመተ ምህረት የዓለም አቀፍ የገንዘብ ድርጅት IMF ዛምቢያን አስመልክቶ ያወጣው ሪፖርት እንደሚያሳየው ከ2015 እስከ 2021 በነበሩት ዓመታት በፕሬዝዳንት ኤድጋር ቻጓ ሉንጉ ዘመነ መንግስት የወጡ ትላልቅ ጨረታዎችና የግንባታ ፕሮጀክቶች ወጪ ለሙስና እንዲመች ከመጠን በላይ ገዝፎ እንዲቀርብ ተደርጓል። ከዚህም ሌላ የመንገድ ስራ ለመሳሰሉ የመሰረተ ልማት ፕሮጀክቶች የተመደበ ገንዘብ ለሙስና አመቺ እንዲሆን መደረጉ እንደተደረሰበት የIMF ሪፖርት ይጠቁማል። በሙስና አድራጎት የተነሳ የዛምቢያ ምጣኔ ሀብት ከመጎዳቱም ሌላ በሀገሪቱ አመራር ላይ ያሉ ሴቶች በፖለቲካ ጉዳዮች ተሳትፎ እንዳያደርጉ መሰናክል እየሆነ ነው ሲሉ የዛምቢያ ብሔራዊ የሴቶች እንቅስቃሴ የሚባል ለሴቶች እኩልነት የሚሟገት መንግስታዊ ያልሆነ ድርጅት ያሳስባል። ጁሊየት ቺቡታ የተቋሙ ዋና ስራ አስኪያጅ ናቸው። እንዲህ ሲሉ ያስረዳሉ።
It's now responding to what we have been
አሁን የምንማገትለት ጉዳይ ምላሽ ያገኘ ነው። ሴቶች በነጻነት መስራት እንዲችሉ ሙስናው መቀነስ እንዳለበት ስንማገት ቆይተናል። ምክንያቱም ሙስና ባለበት ሁኔታ ባስተዳደር እንዲሁም በተለያዩ የአመራር ሂደቶች ውስጥ የሚሳተፉ ሴቶችን ቁጥር ይቀንሳል።
ሙስናን እዋጋለሁ ብለው ቃል በመግባት ለፕሬዝዳንትነት የተመረጡት ሃካይንዴ ሂቺሌማ ስልጣን ከተረከቡበት ጊዜ አንስተው ለሙስና ምንም አይነት ትግስት እንደማይኖራቸው አሳውቀዋል። ፌሊክስ ኢንኩሉኩሳ የዛምቢያ የገንዘብ ሚኒስቴር ዋና ጸሐፊ ናቸው። መንግስታቸው ሙስናን መዋጋቱን በቁርጠኝነት እንደሚቀጥል በቅርቡ በዋሽንግተን በተካሄደ ስብሰባ ላይ አረጋግጠው ነበር።
የባከኑ ሀብቶችን ለማስመለስ ከተለያዩ መስሪያ ቤቶች የተውጣጣ ተቋም መስርተናል። ከጸረ ሙስና ኮሚሽኑ በተጨማሪ ከህግ አስከባሪው ዘርፍም ከሌሎችም ቦታዎች የለየናቸው 21 ተቋማት አሉን። እነሱ የባከኑ ንብረቶችን ለማስመለስ በትብብር ይሰራሉ።
የፕሬዚደንት ሃካይንዴ ሂቺሌማ ነቃፊዎች በበኩላቸው በሙስና ወንጀል ክስ ኢላማ የሚደረጉት የፖለቲካ ተቃዋሚ ናቸው። ይህ የቀደመውን አገዛዝ ሰዎች ለማሳደድ እና ለማዋከብ የሚደረግ ነገር ነው በማለት ይተቻሉ። የዛምቢያ ፕሬዚደንት ቺሌማ በበኩላቸው ጸረ ሙስና ትግሉ የፖለቲካ ተቃዋሚዎቻቸውን ለማጥመር ተብሎ የታቀደ እንዳልሆነ በመግለጽ ያስተባብላሉ። ዳሮፓያን አቆጣጠር በ2022 ዓመተ ምህረት የዛምቢያ ባለስልጣናት በሙስና የተከሰሱ ሰዎችን ጉዳይ አፋጥኖ ለመመልከት በሚል የኢኮኖሚና የፋይናንስ ነክ ወንጀሎች ፍርድ ቤት አቋቁመዋል። እስካሁን የሙስና ወንጀል በመፈጸም የጥፋተኝነት ውሳኔ የተሰጠው ተከሳሽ የለም።
ክብራትና ክብራን የምሽቱ ስርጭታችንን የመጀመሪያው አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን በአውሮፓ በስደት ላይ ያሉ የሩሲያ ጋዜጠኞች አማራጭ የዜና ምንጭ እየሆኑ ነው ይላል። ሞስኮ ስለ ዩክሬኑ ጦርነት ገለልተኛ ዘገባ በሚያቀርቡ የሩሲያ መገናኛ ብዙሃን ላይ የወሰደችውን እርምጃ ተከትሎ በመቶዎች የሚቆጠሩ ጋዜጠኞች አገር ጥለው ለመሰደድ ተገደዋል። የመገናኛ ብዙሃን አባላቱ ከተሰደዱበት ሆነውም ቢሆን ታዲያ ብርቱ ሳንሱር ደሚደረግባት ሀገር ተጨባጭ መረጃ እንዲሰራጭ የሚያደርጉበት መንገድ አላጡም። የአሜሪካ ድምጽ አሊዛ ብራይንት ያደረሰችን ዘገባ ዝርዝር አሉላ ከበደ እንደሚከተለው ያቀርባል።
አርኖልድ ካቻቱሮ ወደ ጋዜጠኝነት የገባው በመንግስት የሚተዳደሩት የቴሌቪዥን ጣቢያዎች ላይ የማይሰሙ ዜናዎችን ለሩሲያውያን ወገኖቹ ለማቅረብ በማሰብ ነው። ሩሲያ ዩክሬንን ወረረችናም ታዲያ ሞስኮ ውስጥ የሚገኙ ጋዜጠኞችን ስራ አደጋች የሚያደርጉ አዳዲስ ገደቦችን ጣለች።
Every independent media in Russia was thinking how to
ጦርነቱ በተጀመረ ጥቂት ቀናት ውስጥ በመታገዱ እያንዳንዱ ነጻ ሚዲያ መከተል ስለሚችልበት መንገድ ማውጣት ማውረድ ይዟል።
ካቻቱሮቭ ዛሬ በስደት ከሚገኙ በግምት ቁጥራቸው ከ1500 በላይ የሚሆኑ የሩሲያ ጋዜጠኞች ውስጥ አንዱ ነው። እርሱና ባልደረባው የሚሰሩበት ኖቫያ ጋዜጣ በአውሮፓ በዚህ አመት ፓሪስ ላይ ሶስተኛ ቢሮውን ከፍቷል። በሁለት ሰዎች የሚንቀሳቀስ ሲሆን ይህን መሰል ቢሮዎችና ሌሎች መገልገያዎችን እንደርሱ በስደት ላይ ከሚገኙ የሙያ አጋሮቹ ጋር በመጋራት ይሰራሉ። ካቻቱሮቭ በዩክሬን በመካሄድ ላይ ያለውን ጦርነት ትኩስ መረጃዎች ጨምሮ አውሮፓና ሩሲያ ነክ ዜናዎችን በአገር ውስጥ ላሉና ከአገር ውጭ ላሉ አንባቢዎቹ ያቀርባል። ሩሲያ ውስጥ ይህን መሰሉ ዜና ብርቱ ሳንሱር ይጠብቀዋል። በአንጻሩ ማህበራዊ ሚዲያ አመቺ ሁኔታ ፈጥሮለታል።
It's indeed very hard to get information from Russia, not only because we're not physically there, but also because
በአካል እዚያ ባለመሆናችን ብቻ ሳይሆን ሩሲያ ውስጥ በተቀላላው መረጃ ማግኘት በጣም አዳጋች ነው። እኛ የማንመረጥ መገናኛ ብዙሃን በመሆናችንም ለኛ መረጃ የሚሰጡ ሰዎች ያለጥርጥር አደጋ ሊገጥማቸው ይችላል።
ኖቫያ ጋዜጣ ሞስኮ የማይፈልጉ በሚል ከፈረጀቻቸው በድርዘን የሚቆጠሩት የመገናኛ ብዙሃን ውስጥ አንዱ ነው። ይህም ሲያሜ ሰራተኞቹንና በሩሲያ ውስጥም ሆነ ከሩሲያ ውጭ ያሉ የዜና ምንጮቹን ለሕግ እርምጃዎችና እስራት አደጋ የሚያጋልጥ ነው።
It always has been difficult for journalists independent.
ቀጣዩ ጥንቅራችን የስነ ተዋልዶ መብትን የተመለከተ ይሆናል። የባይደን ምርጫ ቡድን በፍሎሪዳ ለወጣው አዲስ የውርጃ ሕግ ትራምፕን ተጠያቂ አድርጓል። ጽንስ 6 ሳምንት ከሆነ በኋላ ውርጃ እንዳይፈጸም የፍሎሪዳ ግዛት አዲስ ሕግ ደንግጓል። እየተካሄደ ባለው ፕሬዝዳንታዊ የምርጫ ዘመቻ የቀድሞው ፕሬዝዳንት ዶናልድ ትራምፕ የስነ ተዋልዶን መብት በተመለከተ ግዛቶች የራሳቸውን ውሳኔ እንዲሰጡ በመደገፍ ላይ ናቸው። ጆ ባይደን በበኩላቸው የስነ ተዋልዶ መብትን የመወሰን ስልጣን ለየግዛቶቹ የሚሰጥ ከሆነ የሴቶችን ሕይወት አደጋ ላይ ይጥላል ባይ ናቸው። የቪኦኤ ስካት ስተርንስ የላከው ዘገባ እንደሚከተለው ተጠናቅሯል።
የፕሬዝደንት ጆ ባይደን የምርጫ ቡድን የስነ ተዋልዶ መብትን የምርጫ ዘመቻ ዋናው ጉዳይ አድርጎ በመንቀሳቀስ ላይ ነው። የፍሎሪዳ ግዛት አዲሱን ሕግ ተግባራዊ ባደረገበት ዕለት ምክትል ፕሬዝደንት ካማላ ሃሪስ በግዛቲቱ የምርጫ ዘመቻ አድርገዋል።
This is a fight for freedom. The fundamental freedom.
ይህ ለነጻነት የምናደርገው ትግል ነው። አንድ ግለሰብ በራሱ ሰውነት ላይ ለሚያደርገው ነገር መንግስት ሳይሆን ግለሰቡ ራሱ እንዲወስን የሚያደርግ ትግል ነው።
የፍሎሪዳው አዲስ የውርጃ ሕግ በአገሪቱ ካሉት ተመሳሳይ ሕጎች ሁሉ ጠበቅ ያለ ሆኖ ተገኝቷል። በመሆኑም በዳር ወር በሚደረገው ምርጫ ድምጽ ሰጪዎች የስነ ተዋልዶ መብት በግዛቲቱ ሕገ መንግስት ይካተት እንደው ድምጽ ይሰጣሉ። ከሁለት ዓመታት በፊት የአገሪቱ ጠቅላይ ፍርድ ቤት የውርጃ መብትን የሚጠብቀውን ሕግ ማንሳቱን ተከትሎ ግዛቶች የራሳቸውን ሕግ በማውጣት ላይ ናቸው። በጠቅላይ ፍርድ ቤቱ ውሳኔውን ካሳለፉት 6 ዳኞች ውስጥ 3ቱ የተሾሙት በቀድሞው ፕሬዝዳንት ዶናልድ ትራምፕ ነው። እንደገና ምክትል ፕሬዝዳንት ካማላ ሃሪስ
Across our nation we witness a full-on assault.
በመላ ሀገሪቱ በየግዛቱ በስነ ተዋልዶ መብት ላይ ጥቃት ተዘንዝሯል። ኃላፊነቱንም የሚወስደው ማን እንደሆነ መረዳት አለብን። ይህን የሚያደርጉት የቀድሞው ፕሬዝዳንት ዶናልድ ትራምፕ ናቸው።
ትራምፕ አዲሱ የፍሎሪዳ ሕግ ከመጠን በላይ የተነከረ እንደሆነ ቢናገሩም ሕጉ በየግዛቶቹ ለመውጣታቸው ምክንያት መሆናቸውን ግን በኩራት ይናገራሉ።
Many states will be different. Many will have a different
እንደ ግዛቶቹ የተለያየ ሊሆን ይችላል። በርካታ ግዛቶች የተለያየ የሳምንታት ገደቦች ሊኖራቸው ይችላል። አንዳንድ ግዛቶች ይበልጥ ወጋጥባቂ ግጋት ሊኖራቸው ይችላል። በስተመጨረሻ የህዝብ ውሳኔ ነው ተፈጻሚ የሚሆነው። ልባችሁም ይነግራችሁን ተከተሉ ወይም ሃይማኖታችሁን ወይም እምነታችሁን ተከተሉ።
ፎርት ፒርስ በተባለውና በፍሎሪዳ በሚገኘው የማዋረጃ ክሊኒክ የተገኘችው ጀርኔካ በአዲሱ ህግ ምክንያት ወጣት ሴቶች ህይወታቸውን ያጣሉ የሚል ስጋት አላት።
I think it means a lot more death, honestly, because 6 weeks is not
ይህ ማለት በርካታ ሞት ይኖራል። እንደውነቱ ከሆነ 6 ሳምንት በጣም አጭር ጊዜ ነው። ጽንስ ማስወረድ ግን በህጋዊም ሆነ በህገወጥ መንገድ መቀጠል አይቀርም። በየመንገዱ ሊፈጸም ይችላል። አደገኛም ይሆናል።
የክሊኒኩ ባለቤት ካንደስ ዳይ እንደሚሉት ህጉ ተግባራዊ ከመሆኑ በፊት ብዛት ያላቸው ታካሚዎች ወደ ክሊኒኩ ጎርፈው ነበር። የስድስት ሳምንት ገደቡ እጅግ ጠንካራ እንደሆነ ይናገራሉ።
ብዙ ሴቶች 6 ሳምንት ከመሆናቸው መጸነሳቸውን ላያውቁ ይችላሉ። የወር አበባቸውን ካላዩ ከጸነሱ 4 ሳምንታቸው ሊመስላቸው ይችላል። ባልትራሳውንድ ስናያቸው 6 ሳምንት ሞልቷቸው እናገኛለን። ታካሚዎች ደግሞ በሁለት የተለያዩ ቀናት መመርመር አለባቸው።
በክሊኒኩ ደጃፍ ላይ ተሰባሰቡት የውርጃ ተቃዋሚዎች ወደ ክሊኒኩ የሚገቡ ሴቶችን ትኩረት ለማግኘትና ለማናገር ይሞክራሉ። ታሚ ሃሊ የተባሉ ሴት ወይዘሮ የግል ተመክሯቸውን ያጋራሉ።
I'm here because abortion has hurt me and I certainly don't want to see other women hurt.
እዚህ የተገኘሁት ጽንስ ማስወረዴ ጎድቶኝ ስለነበረ ነው። ሌሎች ሴቶች እንዲጎዱ አልፈልግም። ገብተው ውርጃውን ፈጽመው ሲወጡ ሌላ ሰው ሆነው ነው የሚወጡት። ህይወታቸውን እንደወትሮ መቀጠል ቢሹም ከውርጃውም በኋላ ያላቸው ህይወት በፍጹም ጥሩ አይሆንም።
ውርጃ እንዲቆም ማድረጉ በርካታ የሪፐብሊካን ድምጽ ሰጪዎችን የሚያነቃቃ ጉዳይ ቢሆንም ተቀራራቢ በሆነው ፕሬዝዳንታዊ ፉክክር ጉዳዩ የያዘውን ፖለቲካዊ አደጋ ዶናልድ ትራምፕ ይገነዘባሉ።
Always go by your heart, but we must win. We have to win.
ሁሌም ልባችን ተከተሉ። ማሸነፍ ግን አለብን። እየተዳከመ ያለ ሀገር ነው ያለን። ያንን ማስቆም አለብን። ሀገራችንን ታላቅ እናደርጋለን።
በኮንግረስ ያሉ የሪፐብሊካን አባላት ውርጃ በመላ ሀገሪቱ እንዲታገድ ይሻሉ ሲሉ ምክትል ፕሬዝዳንት ካማላ ሃሪስ ተናግረዋል። ትራምፕ ግን ይህ አስፈላጊ እንዳልሆነ ይከራከራሉ። ምክንያቱም ይላሉ ግዛቶች የየራሳቸውን የውርጃ ህግ ማውጣት ስለሚችሉ። ስካት ስተርንስ ለላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
ባህልና ማህበረሰብ ቀጣዩ ጥንቅራችን ነው። በኢትዮጵያና በአሜሪካ የሁለትዮሽ ግንኙነት የጃዝ ሙዚቃ ሚና ተዘከረ ይላል ጥንቅሩ። የዓለም አቀፉ የጃዝ ቀን ትናንት ማክሰኞ በኢትዮጵያ የአሜሪካ ኤምባሲ ተከብሯል። የጃዝ ሙዚቃ የኢትዮጵያንና ዩናይትድ ስቴትስን የማስተሳሰር ሚና ካላቸው ዘርፎች አንዱ መሆኑን በኢትዮጵያ ዩናይትድ ስቴትስ አምባሳደር እርቪን ማሲንጋ በዝግጅቱ ላይ ተናግረዋል። የኢትዮ ጃዝ አባት ሙላቱ አስታጥቄ የብዙ ሙዚቃ ስልቶች ህብር የሆነውን ኢትዮ ጃዝን በማሳያነት በመጥቀስ ሙዚቃ ዓለምን እንደሚያስተሳስር አስረድተዋል። ኬኔዲ አባተ የክብረ በዓሉን ተሳታፊዎች አስተያየት አካቶ ተከታዩን አሰናድተዋል።
በርካታ ስመጥር የጃዝ ሙዚቀኞች እንደተወለዱበት የሚነገረው የሚያዝያ ወር የጃዝ ወር ተብሎ ይዘከራል። በአውሮፓውያኑ የወሩ የመጨረሻ ቀን ደግሞ ዓለም አቀፍ የጃዝ ሙዚቃ ቀን ተብሎ ይከበራል። በ20ኛው መቶ ክፍለ ዘመን መባቻ ላይ በአፍሪካ አሜሪካውያን እንደተጀመረ የሚነገርለት የጃዝ ሙዚቃ የበርካታ ባህሎች ህብር እንደሆነና የዓለምን ህዝብ አንድ የማድረግ አቅም እንዳለው ታምኖበት ቀን ተሰይሞለት እንዲከበር በዩኔስኮ ተወስኗል። የዘንድሮው ክብረ በዓል ማክሰኞ ሚያዝያ 22 ቀን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ውስጥም በተለያዩ ዝግጅቶች ተከብሯል። በዝግጅቱ ላይ ተገኝተው ንግግር ያደረጉት በኢትዮጵያ የዩናይትድ ስቴትስ አምባሳደር እርቪን ማሲንጋ የጃዝ ሙዚቃ በ1930ዎቹ በአሜሪካውያን አማካኝነት በኢትዮጵያ እንደተዋወቀ አውስተው
ሙዚቃው በየጊዜው እድገት እያሳየ መምጣቱን ተናግረዋል። ይህ የሙዚቃ ስልት በዩናይትድ ስቴትስ እና በኢትዮጵያ የ120 ዓመታት የዲፕሎማሲ ግንኙነት ታሪክ ውስጥ ሚና እንዳለውም ገልጸዋል። ይህን ሲያስረዱም በሚያዝያ ወር ከተወለዱ የጃዝ ፈርጦች አንዱ የሆነውን የዱክ ኤሊንግተንን የኢትዮጵያ ጉብኝት ከታሪክ አጋጣሚዎች ውስጥ እንደ አንድ ማሳያ ጠቅሰዋል።
Duke Ellington visited Ethiopia in 1973 and performed with Mulatu Asake, the father of Ethio Jazz.
Duke Ellington በ1973 ኢትዮጵያን ጎብኝቶ ከኢትዮ ጃዝ አባት ሙላቱ አስታጥቄ ጋር ተጫውቷል። በውቁ የዩናይትድ ስቴትስ የጃዝ ሙዚቃ ሰው ሉዊስ አርምስትሮንግ ሳችሞ በተሰየመው ማዕከል የፎቶ ኤግዚቢሽን ላይ ዱክና ሙላቱ አብረው ሲጫወቱ የሚያሳዩ ፎቶዎችን አይቻለሁ። በጃዝ ታሪክ ውስጥ በጣም ትኩረት የሚስበው ጉዳይ ጃዝ ከመነሻው ጀምሮ በዓለም ዙሪያ ያሉ ሙዚቀኞችንና የሙዚቃ አይነቶችን በማሰባሰብ በየቦታው አዲስና ልዩ ነገርን መፍጠር የሚያስችል መሆኑ ነው። ጃዝ ዛሬም ድረስ እያደገና እየተሻሻለ ቀጥሏል። ይህ በ120 ዓመታት የዩናይትድ ስቴትስና የኢትዮጵያ የሁለትዮሽ ግንኙነት ውስጥ የአሜሪካና የኢትዮጵያ ሙዚቀኞች አንዳቸው በሌላቸው ላይ ተጽዕኖ በማሳደር በአንድነት ሲጫወቱ ከሁለቱም የተውጣጡ የሙዚቃ ቃናዎችንና መሳሪያዎችን ያቀፈ የኢትዮጵያ ጃዝ በመፍጠር የታየ ዑነታ ነው።
በኤምባሲው በነበረው የጃዝ ቀን ክብረ በዓል ላይ አንጋፋና ወጣት ሙዚቀኞች የተካፈሉበት የጃዝ ሙዚቃ ትዕይንት ለተሳታፊዎች ቀርቧል። ኢትዮጵያውያን የጃዝ ሙዚቃ ጠበብት ከጃዝ አመጣጥ ጀምሮ ስለ ጃዝ ሙዚቃ ምንነትና እድገት እንዲሁም ጃዝ በኢትዮጵያ ስላለበት ደረጃ ሙያዊ ማብራሪያ የሰጡበት የውይይት መድረክም ተካሂዷል። ከተሳታፊዎቹ አንዱ የሆኑት የኢትዮ ጃዝ አባት ሙላቱ አስታጥቄ ኢትዮጵያን ጨምሮ አፍሪካ ለጃዝ እድገት ጉልህ አበርክቶ እንዳላቸው ይገልጻሉ።
በእውነቱ ዛሬ በጣም ትልቅና በጣም ደስ ያለኝ ቀን ነው ብዬ አምናለሁ። በእውነቱ አፍሪካ ለጃዝ የሙዚቃ ሳይንስ እድገትም ያበረከተች ሀገር ነች። ለምሳሌ ኢትዮጵያን እንውሰድ። የደራሽ ብሔር የሚባሉ አሉ ኢትዮጵያ ውስጥ። የደራሽ ብሔሮች አሁን ከኢትዮጵያ ቅኝት ውጭ ናቸው። አሁን እነዚህ ለጃዝ እድገት ምን አበረከቱ ብትል፣ አሁን ታላቁ የአሜሪካን ሳይንቲስት ለምሳሌ ቻሪ ፓርከን ብትወስዱ ኢምፕሮቫይዜሽን የሚለው ፓርት ላይ ስንገባ ሁለት ዲሚኒሽ ስኬሎችን አንድ ላይ ደባልቆ ነው ነፃነቱን ፍሪደሙን የሚወጣበት የሚያሳይበት ማለት ነው። አሁን ከዚህ ከሁለቱ ቅኝት አንደኛውን ሆል ሀብ ደራሽ ይሰራ። ይህ እንግዲህ የኢትዮጵያ ለጃዝ ሳይንስ ኮንትሪቢዩት ያደርገችበት ማለት ነው።
ጃዝ ዓለምን የማስተሳሰር ሚና እንዳለውም ኢትዮ ጃዝን በማሳያነት አንስተዋብራርተዋል።
አሁን ኢትዮ ጃዝን ብትወስደው ለምሳሌ የሀገራችን አንቺሆዬ ትዝታ አምባሰልባት እሱን ከስር በማስቀመጥ ዓለምን ባናቱ ላይ የሚገባ የተገነባ ይህ ነው የጃዝ ኦፍ ሳይንስ ኢትዮ ጃዝ። ስለዚህ ዓለምን በሙሉ ነው የምትሰማው ኢትዮ ጃዝ ላይ። ዓለምን ኢትዮ ጃዝ አንድ ያደረገ ያፋቀረ ያዋደደ ያዘመደ የሙዚቃ ሳይንስ ይህንን አፕሪሼት አድርጎ እዚህ በመቅረቡ በጣም አከብራለሁ፣ በጣም አደንቃለሁ። በጣም 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 ደስ የሚል ነገር ነው። እና እንግዲህ ወደፊት ደግሞ ሌላ ፕሮጀክቶችም አሉ። ይህንን ደግሞ አብረን ሰርተን የኢትዮጵያን ትልቅነት የኢትዮጵያን ኮንትሪቢሽን ለዓለም በእንደዚህ አይነት መልኩ እናሳየልን እናሳውቃለን የተስፋ አደርጋለሁ።
በዚሁ የጃዝ ሙዚቃ ክብረ በዓል ላይ ከተገኙት መካከል የሆኑት የያሬድ ሙዚቃ ትምህርት ቤት ተማሪዎች መሰናዶው ለቀጣይ የሙዚቃ ሕይወታቸው ልምድ የቀሰሙበት እንደሆነ ይገልጻሉ። ሜቲሳ ቀታና ገላኔ ጌታቸው ከአስተያየት ሰጪዎቹ መካከል ናቸው።
ይሄ ፕሮግራም አይደለም ለኛ ለተማሪዎች ለጀማሪ ሙዚቀኞች፣ ትላልቅ ሙዚቀኞች ራሱ ለነሱ ማበረታቻ አሪፍ ፕሮግራም ነው ብዬ ነው የማስበውና እኛም ደግሞ ሞር ፐርፎርማንስ ያደረጉ ቁጭ ብለው ሲያወሩ አይተን ኢንስፓየር ያደርገናል። በጣም በቃ ለምን ሰራቸው ነገሮች ምን አይነት ስቴፖች ማለፍ እንዳለብን ነው ያገኘሁት።
በመጀመሪያ በጣም እድለኛ ነኝ ዛሬ እዚህ በመገኘቴ የዛሬውን ፕሮግራም በመካፈሌ። ጃዝ ሙዚክ በጣም አይምሮን ያሰራል ብዬ ነው ማስበው። በጣም ፈጣሪ ያደርጋልና ወደፊትም ተምሬ ስጨርስ ምናምን የወደፊት ስራው አለሜ ላይ ጃዝ ሙዚክን ባካቸው ወይ ደግሞ ጃዝ ሙዚክ ተጫዋች መሆን። ዛሬ እዚህ በመገኘቴ በደንብ ነው የተጠቀምኩት፣ ምክንያቱም የጃዝ ሚኒንግን ተምሬበታለሁ። ታሪኩን በስተክል በደንብ አብራርተውልናል።
ኤደን አቡቻሪ ደግሞ ተከታዩን ብላለች።
ምንም እንኳን የክላሲካል ተማሪ ብሆንም ጃዝን በጣም የምወደው በጣም ስሜቴን ይነካዋል። ጥልቅ የሆነ የነፍስ ሰላም ነው የሚሰማኝ ጃዝ ሲሰማ። እንደነዚህ አይነት ሰዎችን ስታገኝ በጣም ነው አቅም የሚኖር ነገ በሙዚቃ ላይ ተስፋ እንዲኖር ያደርጋል። ምክንያቱም አሁን ያለውበትን ሌቭል ያለውበትን ደረጃ እነሱ ኖረውት አልፎ ነው አሁን ለእኔ እንደ ሞዴል ሆነው ወርክሾፕ እየሰጡ ያሉት ማለት ነው። ስለዛ ከሆነ አመታት በኋላ ራሴን ማየት እችላለሁ እዚህ ጋር እነሱን ሳያቸውና ትልቅ ኢንስፓይሬሽን ነው የሚሆኑ ለሙዚቃ ማለት ነው።
የኢትዮጵያንና የዩናይትድ ስቴትስን የጃዝ ሙዚቃና ሙዚቀኞች እንዲሁም ጥምረታቸውን የሚያሳይ የፎቶ አውደ ርዕይም የዝግጅቱ አካል ነበር። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለጥንቅሩ እናመሰግናለን። ቀጣዩ ጥንቅራችን ተፈጥሮና አካባቢ ይሆናል። የአየር ንብረት ለውጥ የሰዎች አማካይ ገቢ በ19 በመቶ እንዲቀንስ ምክንያት ይሆናል ይላል ዘገባው። የአየር ንብረት ለውጥ የሚያስከትላቸው ሁኔታዎች የተነሳ በዓለም ዙሪያ የሰዎች አማካይ ገቢ በምዕተ ዓመቱ አጋማሽ በአንድ አምስተኛ ላይ እንደሚቀንስ የጀርመኑ ፖስትዳም የአየር ንብረት ተጽዕኖ ምርምር ተቋም ይፋ ያደረገው ጥናት ጠቁሟል። የጥናት ውጤቱ ኔቸር በተባለው የሳይንስ መጽሔት ላይ ታትሞ ለንባብ በቅቷል። ሄንሪ ሪጅዌል ከለንደን ያደረሰንን የዚህን ዘገባ ዝርዝር አሉላ ከበደ እንደሚከተል ያቀርበዋል።
በያዝነው ሳምንት የአየሩ ሙቀት መጠን 40 ዲግሪ ሴንቲግሬድ በደረሰባት ፊሊፒንስ ትምህርት ቤቶች ተዘግተው ተማሪዎችና መምህራኖቻቸው በየቤታቸው እንዲቆዩ ታዘዋል። በርካታ የዓለም ክፍሎችም እጅግ ከባድ የአየር ሁኔታ እየገጠማቸው በመጣበት የአየር ንብረት ለውጥ በዓለም ዙሪያ የሚያስከትለው ተጽዕኖ እንደ አውሮፓውያን የዘመን አቆጣጠር በ2050 በዓመት 38 ትሪሊዮን ዶላር ሊያስወጣ ይችላል ሲል አንድ አዲስ ጥናት አስጠንቅቋል። ይህም ማለት የዓለም አማካይ ገቢ 19 በመቶ ይቀንሳል ማለት ነው። ያኪሳራ ታዲያ ብዙም የማይለወጥ ነው ይላሉ ከጥናቱ ሪፖርት አቅራቢዎች አንዱ የሆኑት ማክሲሚሊያን ካትስ።
What we find is that over the next 25 to 30 years
በጥናቱ የደረስንበት ጉዳይ በሚቀጥሉት 25 እና 30 ዓመታት ውስጥ ወደ ከባቢ አየር የምንለቀው በካይ ካርበን መጠን ከፍተኛ በሚሆንባቸውም ሆነ ዝቅተኛ በሚሆንባቸው የተለያዩ ሁኔታዎች ውስጥ በኢኮኖሚው ላይ የሚያሳድራቸው ተጽዕኖዎች ወጥነት ያላቸው መሆኑን ነው።
የአየር ንብረት ለውጥና በተለይም ከፍተኛ የሙቀት መጠን በሰራተኞች ምርታማነት ላይም ተጽዕኖ እንደሚያሳድር ካትስ ያስረዳሉ።
እናም ያ ከዚያ በኋላ በተለያዩ ኢንዱስትሪዎች ውስጥ መታየት ይጀምራል። ሰራተኞች ከቤት ውጪ በሚሆኑበት ወቅት በተለይም ደግሞ በኢንዱስትሪው ዘርፍ እነዚህ ተጽዕኖዎች ይበልጡን የጸኑ ይሆናሉ። እናም በግብርና ምርታማነት ላይ የሚኖረው ተጽዕኖም አሁንም በዚሁ ከፍተኛ ሙቀት የተነሳ እጅግ የበረታ እንደሚሆን ተረድተናል።
ባለፉት 40 ዓመታት ውስጥ በዓለም ዙሪያ ባሉ ከ1600 በላይ ክልሎች የነበረውን የአየር ንብረት ይዞታና ኢኮኖሚያዊ መረጃዎችን የተመለከተው ይህ ጥናት በመጪው ጊዜ ላይ ሊያሳድሩ የሚችሉትን ተጽዕኖ ለመገምገምም ተጠቅሞበታል። በዚህም ክፉኛ ተጎጂዎቹ ወደ ከባቢ አየር በሚለቀቀው በካይ ካርቦን መጠን አነስተኛ ድርሻ ያላቸው አገሮች ናቸው። እንደ ጥናቱ እይታ
የማህበራዊ ኢኮኖሚያዊና ፖለቲካዊ ይዞታቸው በጣም ተጋላጭ የሚያደርጋቸው የደቡብ ዓለም የተባሉ ሀገራት ናቸው። ወደፊት የአየር ንብረት ለውጥ በሚያስከትላቸው ሁኔታዎችም ይበልጥ ተጎጂ ይሆናሉ። ለዚህም ደግሞ ቀላሉ ምክንያት እነዚህ ክልሎች አሁንም እጅግ ከፍተኛ ሙቀት የሚታይባቸው በመሆናቸው ነው።
የአየር ንብረት ለውጥን መዋጋት የሚጠይቀው ዋጋ ለውጡ በኢኮኖሚው ላይ ከሚያስከትለው ጉዳት አንጻር በጣም ያነሰ እንደሚሆን አያይዘው ያመለከተው የጥናት ሪፖርት የአየር ንብረት ለውጥ የሚያስከትለውን ወደ ከባቢ አየር የሚለቀቅ በካይ ጋዝ ለመቀነስ የሚወጣው ወጪም በ2050 ለውጡ ከሚያስወጣው 38 ትሪሊዮን ዶላር አንድ ስድስተኛውን ብቻ እንደሚሆንም ጠቁሟል።
ክብራትና ክብራን ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀዋል። ፕሮግራሙን ከስቱዲዮ አቀናበረችልን ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞችን በማሰናዳት አብረው ከተሳተፉ የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት እንግዶልኝ ነኝ። በነገው ምሽት በተመሳሳይ ሰዓት እስከምንገናኝ መልካም ምሽት። Thank you.